voice of America. የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
ቲቪ ማጋዚን የሚባል ከሬዲዮ የሄድኩዛ ኢንተርቪው አረጋለሁ። ስለ ፍሉሃ ነበር ለካ አቶ ፍሉሃ ብየዋለሁ። አቶ ፍሉሃ በዛ መቼም አቤታዊ ብዙ ነገር የመጣለ እሱና አስተውሳል ይልቅ አንድ ምታወቀበት
አሁን አንጋፋና ነባር ጋዜጠኛ ተክሉ ታቦር ብዙ ትውስታዎች ይኖራቸዋል።
በኢትዮጵያ ማስተዋቂያ ሚኒስቴር 3 መምሪያዎች በከፍተኛ ኃላፊነት ማገልግለዋል።
ግለ ታሪካቸውንና የሙያ ተሞክሯቸውን ያውጉናል። በተጨማሪም
የፍታችን ቅዳሜ ሳምንት ልዩ ያክብሮት ቀን ስለተዘጋጀለት ስለ አንጋፋው ጋዜጠኛ ሙሉጌታ ሉሌም የሚሉን ይኖራቸዋል።
ከቡራቱ የተነቃቸው ተሰማ የእጅ ሰዓታቸውን ተናዘውልኝ ሞተው አሁን ቤቴ ውስጥ በክብር ይገኛል።
የንጉሥ ያክሊሉ መስኮት ዛሬ አንድ እንግዳ ያስተዋውቀናል። ፋንታሁን ኃይሌ ነው።
የጋዜጠኛ ወሬ በዛ እንዳነባል እንጂ የንጉሴም እንግዳ ታዲያ ጋዜጠኛ ነው።
ምርጥ ግጥማችን በየዝግጅቶቹ ጣልቃ የሚሰሙ የተመራረጡ ሙዚቃዎችም ተከሽነው ተዘጋጅተዋል።
ከሁሉም ቅድሚያውን በአክብሮት ስለሚቀርበው ሰላምታችን እንስጥና
እንደምን ሰነበታችሁ እንደምን ሳመሻችሁ
እኛ ደህና ነን ዘና ብላችሁ አብራችሁን ቆዩ እንላለን።
የዛሬ መጋቢት 18 ቀን 2008 ዓመተ ምህረት የራዲዮ መጽሔት ፕሮግራም ከሚያቀነባብርልን ከንጉሱ ታምሬ ጋር
አዘጋጅና አቅራቢዎቹን የአዲሱ አበበና
እኔም አሉላ ከበደ መልካም ቆይታ ብያል።
ቦታውን ለተረኛ ዜና አንባቢ እንለቃለን።
እንዳትሄዱ ተመልሰን እንመጣለን።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍሳዬ ነኝ። የሶሪያ መንግስት ኃይሎች በሩሲያ ኃይሎች እርዳታ ፓልሚራ የተባለችውን ጥንታዊት ከተማ አስመልሰዋል። ጽንፈኛ ቡድን ይህን ዜና ያስታወቁት የሀገሪቱ የመንግስት ሚዲያና ተቃዋሚዎች ሲሆኑ እስላማዊ ቡድን ስትራቴጂያዊ ሽንፈት ነው። ይህ ትልቅ ስኬት ነው። የሶሪያ ወታደራዊ ኃይልና አጋሮቿ አሸባሪነትን በመዋጋት ረገድ ያላቸውን ብቃት ያረጋግጣል ሲሉ የሶሪያው ፕሬዝዳንት ባሻር አልአሳድ አስገንዝበዋል። ፕሬዝዳንቱ ይህን ያሉት በደማስቆ ከፈረንሳይ ምክር ቤት መልእክተኞች ጋር በተነጋገሩበት ወቅት ነው። የሶሪያ ወታደራዊ ኃይል በበኩሉ ፓልሚራ ከተማን ማስመለስ ለጽንፈኛው ቡድን ሞት ነው ብለዋል። ጽንፈኛው ቡድን ከተማይቱን የያዘው ከአስር ወራት በፊት ሲሆን በርካታ በከተማይቱ የነበሩትን ወደ 2000 ዓመታት የሚጠጋ ዕድሜ ያላቸውን የማይተኩ ቅርሶችን ደምስሷል። የሶሪያ ወታደራዊ ኃይል ዴር ኢዞርና ራካን በሚያጠቃልሉ በርካታ አካባቢዎች በጽንፈኛው ቡድን ላይ የሚካሄደውን እንቅስቃሴ ለማስፋት ፓልሚራ ከተማን ማዕከላዊ ሰፈር አድርጎ እንደሚጠቀምበት አስታውቋል። ለንደን ያለው የሶሪያን ጉዳይ የሚከታተል ተቃዋሚ ቡድን እንደሚለው በውጊያው 400 የእስላማዊ ቡድን አማጽያን ሲገደሉ 180 የሶሪያ ወታደሮችና አጋር ተዋጊዎች ሞተዋል። የቤልጅየም ጸረ ሁከት ፖሊሶች ጽንፈኛ ቀኞች ያካሄዱትን ጸረ መጤዎች ተቃውሞን ለመበተን የውሃ ግፊት ኃይል ተጠቅመዋል። ሰልፈኞቹ በሀገሪቱ የተፈጸመው የሽብር ጥቃት ሰለባ የሆኑትን ሰዎች ለማሰብ በማዕከላዊ ብራሰልስ ከተሰበሰቡት ሰዎች ጋር ተፋጠዋል። አንድ የጽንፈኛው ቀኞች ቡድን ዛሬ ሰዎቹ የተሰበሰቡበትን አደባባይ ለአጭር ጊዜ ይዞ በሀዘነተኞቹ ላይ የናዚ ሰላምታ በማሰማት የስድብ ውርጅብኝ አድርሷል። ጸረ ፍርሃት ጉዞ የተባለ ቡድን ዛሬ ሰልፍ እንዲካሄድ ቀጠሮ ተይዞ ነበር። ይሁንና ባለስልጣኖች ሰልፉ ከጥቃቱ ጋር ለተያያዘው ምርመራ የተመደበውን ገንዘብ ስለሚጋራ ቢቀር ይሻላል በሚል ሰርዘውታል። ያም ሆነ ግን የተወሰኑ ሀዘነተኞች በአሸባሪው ጥቃት የሞቱትን ለማሰብ በከተማይቱ ማዕከል ባለው አደባባይ መሰባሰባቸው አልቀረም። የጋና ፖሊስ ለፕሬዝዳንታዊ ተወዳዳሪዎችና ለምክትል ፕሬዝዳንትነት አብረዋቸው ለሚወዳደሩ የጸጥታ ጥበቃ እንደሚያደርግ የጋና የፖሊስ አገልግሎት የሕዝብ ግንኙነት ኃላፊ ሴፎስ አርተር ገልጸዋል። ከሶስት ዓመታት በፊት ለፕሬዝዳንታዊ ተወዳዳሪዎች ጥበቃ እንደተደረገው ሁሉ አሁንም እንደሚደረግ ነው የተገለጸው። አንዳንድ ፖለቲከኞች በሚዲያ የሚናገሩት ነገር ውጥረት እያሰፈነ በመሆኑ ፕሬዝዳንታዊ ምክር ቤታዊና የአካባቢ ምርጫ በሚካሄድበት ወቅት ግጭት ሊነሳ ይችላል የሚል ስጋት በአንዳንድ ሚዲያዎች ሲጠቀስ ቆይቷል። ቃል አቀባዩ ግን ግጭት የሚነሳ አይመስለኝም ብለዋል። ላሆር በተባለችው የፓኪስታን ምስራቃዊት ከተማ ዛሬ ምሽት ሰው በበዛበት መናፈሻ ቦታ ላይ በተፈጸመው የአጥፍቶ ጠፊ ፍንዳታ ቢያንስ 56 ሰዎች ተገድለው ከ200 በላይ እንደቆሰሉ የፓኪስታን ባለሥልጣኖች ገልጸዋል። የጥቃቱ ሰለባ ከሆኑት መካከል ሴቶችና ልጆች እንደሚገኙባቸው የፑንጃብ ክፍለ ሀገር አስተዳዳሪ የጤና ጥበቃ አማካሪ ሳልመን ራፊክ ጠቁመዋል። ወደ አካባቢው ሆስፒታሎች ከተወሰዱት መካከል በከባድ የቆሰሉ ሰዎች እንዳሉባቸው ተናግረዋል። እማኞች እንደሚሉት የፋሲካ በዓልን በሚያከብሩ ክርስቲያኖችም በፍንዳታው ወቅት በመናፈሻ ቦታ ነበሩ። ይሁንና የአጥፍቶ ጠፊው ኢላማ ውህዳኑ ክርስቲያኖች ይሁን አይሁኑ አይታወቅም። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። ሆኖም ጽንፈኛው የፓኪስታን ታሊባን ተጠርጣሪ ሆኗል። በሌላ ዜና ደግሞ የሃይማኖት ስም ማጥፋት ሕግ እንዲሻሻል የጠየቁ የክፍለ ሀገር አስተዳዳሪን የገደለ ሰው ባለፈው ወር በስቅላት መቀጣቱን በመቃወም በብዙ ሺህ የሚቆጠሩ አብዛኞቹ የእስላማዊ ፓርቲ ተከታይ የሆኑ ሰዎች በኢስላማባድ ሰልፍ አካሂደዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ የራዲዮ መጽሔት ዝግጅት ነው።
በራዲዮ መጽሔት የጊዜ ሰሌዳ መሰረት
አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ በል ደህና ደርልኝ። እንደሚተኛ ሰው መሸ ቤቴ ገባሁ። ብርድ ልብሴን ገፈፍኩ፣ ጨምድጄ ረገጥኩት፣ እንደ ወለል ምንጣፍ አንሶላይን ጣልኩት። ሸሚዝና ኮቴን ሱሬን አነጠፍኩ፣ ፍራሽን ጠቀለልኩ፣ አልጋይን ተሸከምኩ። ፒጃማ እንደ መብራት አበራሁ አጠፋሁ፣ ጫማዬን እንደ በር ቈለፍኩና ከፈትሁ። ዝብርቅርቄ ወጣ።
እንቅልፍ እንደ መንገድ እንደሚጀምር ሰው ጊዜን ተሸክሜ ወለሉ መሃል ቆምኩ። ቅን ቀልቤን ማጣቴ፣ ቅጣም ባሬ ጠፍቶ ግራ መጋባቴ፣ እብድ የበላው በሶ መስዬ መቅረቴ ለምን ይመስልሻል? በዛሬዋ ምሽት ይህ ሁሉ የሆነው በል ደህና ደርልኝ ስላልሽኝ ብቻ ነው። በሳምንቱ ምርጥ ግጥም ዝግጅታችንን ጀምረናል። ስውር ስፌት ከሚለው የነቢይ መኮንን ያገኘናል ናት።
እናመሰግናለን። በጣም የተሰማማኝ ይሄ ልጅ ነው። ሄሰው
በረስሜን ካላ ዜማ ልብሽ ቃል አውጥቶ ይላል። ከግርማ ዜማ ምናልባትም ከግጥሙ የሚስማማ ይመስለኛል። አዲሱ
በጣም በጣም ዜማውን ምኑም ተስማምቶኛል።
እናመሰግናለን። ትውልድና አስተዳደግ የዛሬ 78 ዓመት አዲስ አበባ ፊት በር
የስምንት ልጆች አባት የሆኑበትን ትዳር ደግሞ 15 ዓመት ከሶስት ወር ጀመሩት።
በሶስት የተለያዩ የማስታወቂያ ሚኒስቴር መምሪያዎች በመዘዋወር በጋዜጠኝነት ሙያ ለ29 ዓመታት
እዚህም ኢትዮጵያም እያሉ ባሉበት የጡረታ ዘመናቸው
ለንባብ የሚበቃ አንድ ግሩም መጽሐፍ እያዘጋጁልን እንደሆኑም ነግረውናል።
በሙያም በእድሜም አንጋፋችን ቢሆኑም ታዲያ
በአንትታችን ልናርቃቸው አልፈለግንምና
አንተ እያልን ነው ያዋየናቸውና
ድፍረት ይሆን
ይመቻቸው ሲሆን
ልጆቼ በሙሉ ባለቤቴም ጭምር ጋሽ ተክሉ ነው የሚሉት። ለእኔ ይመቸኛል።
እናንተም ይመቻችሁ ነው ነገሩ። አዲሱ
መሰለኝ ጥቂትም አንተ ነህ እንጂ እኔማ ጥንቱን ለምጄዋለሁ ጋሽ ተክሉ ነው የምለው።
ለእኔም ተፈቅዷልና ዛሬ አዲሱ አንትታይን እተዋል። ባይሆን ግን እየተለዋወጠ ያስቸግረኛል።
ይሻልሃል።
ዓለም እንዴት አደርሽ እንደምን ከርምሻል ረጋ ሰከናልሽ ሆይ ነውጡ ብሶብሻል የነ ማን ቤቀና የነ ማን ፈረሰ የት ቤት ፌሽታው ደራ የቱስ ማቅ ለበሰ የትን ሰማው ነበር የየለ ታሪክ ሺ አጀብ የሚያሰኘው ጓዳ ጉርጓዳ ሺ አምሮ የሚያቀርብ ክቡር ሰው መለኛ ባይፈጠር ኖሮ
ለምን ከማስታወቂያ አገባባቸው አንጀምርም? አዲሱ
መልካም ጋሽ ተክሉ እንዴትና መቼ ነበር ብለን እንግዲህ ጥያቄ ልንጀምር ነው። ጋዜጠኛ ለመሆን ጋሽ ተክሉ ያቀድከው ወይም ምን ገፋፍቶ ነው?
እንዲያውም ከዚያ በፊት ታዲያ አዲሱ
እሺ ምን አሰብካሉላ?
በ15 ዓመቱ ሚስት ያገባ የልጅነት ታሪክ መስማት ደስ አይል ብለ
በልጅነቱ ያገባ ድንቅ ነው። ለምን ከልጅነትህ ታሪክ ካስተዳደግህ አንነሳም ታዲያ ጋሽ ተክሉ?
እኔ የተወለድኩት አዲስ አበባ ፊት በር ከሚባለው ቦታ ነው። ነሐሴ 30 ቀን 1930 ዓመተ ምህረት ነው የተወለድኩት። እድገቴም አዲስ አበባ ውስጥ ነው። እናቴም አባቴም በንግድ ስራ የተሰማሩ ስለነበሩ አዲስ ከተማ ካሳ ገብሬ ቤት አጠገብ ያሁኑ ካሳ ገብሬ ሳይሆኑ በኢጣሊያ ጊዜ ወይም በእኛ ጊዜ የነበሩ እኔም በቅጡ አላውቃቸውም እዛ አካባቢ ነው ተወልጄ ያደግኩት። አባባ ለሰፈርም ልጆች ለእኛም ሲል ቄስ ቤት ውስጥ ቀጥሮ ተማር። ወደ ኋላ ጊዜ ደግሞ በየነ መርር ትምህርት ቤት ተምሬያለሁ። ወንድሜም እዛ በየነ መርር ትምህርት ቤት ይማር ነበር። ታላቅ ወንድሜ ፈለቀ ታቦር ኋላ ጀነራል ሆኖ በሱዳን የኢትዮጵያ አምባሳደር ነበር። ኢህአዴግ አዲስ አበባ ሲገባ እዛን ጊዜ ወደ አሜሪካ መጥቶ ታሞ ሞተ። እሱ ትምህርቱን ሲቀጥል እኔ ወደ ንግድ ስራ ወሰዱኝ እናትና አባቴ። ድርተራ የሚባል ነበር። አሁን እሱም ፈርሷል። ፍርስራሹ ላይ ደርሼ ፎቶግራፊ አነሳሁት አለ። ምናልባት ቢያር ከፈቀደ መጽሐፍ የጻፍኩት ለህትመት አዘጋጅቼዋለሁ። እዛ ላይ ይገለጽ ይሆናል። ከዛ በ1946 ዓመተ ምህረት ነው በ15 ዓመት ከሶስት ወር ሚስት ያገባሁት። በጠቅላላው ቢያር ይመስገን 8 ልጆች ነው ከባለቤቴ ጋር ያፈራ ነው።
በ15 ዓመት ነው ያገባው።
በ15 ዓመት ከሶስት ወር
ይገርም ነው።
ትዳር አይደለም
በኢትዮጵያ በተለይ ለወንድ ልጅ የተለመደ አይደለም።
በጣም እንኳን አዲስ አበባ ውስጥና ምናልባት ገጠር ውስጥ ሊሆን ይችላል።
በጣም ይገርም ነው። እሺ፣
የአሁኗን ባለቤቴ ወርቅ አፈራሽ በየነን አጭተውልኝ፣ በባህላዊ መሰለኝ አላውቃትም፣ እሷም አታውቀኝም። ታጭታ እናቴ ዳረችኝ። ከዛ እሷ ወደ ጅማ ሄደች። እናቴ ከአጠገቤ ስትሄድ መቋቋም አልቻልኩም። ወደ ጅማ እናቴ ያለችበት ቦታ ሄድኩኝ። እዛ ያሳለፍኩትን ውጣ ውረድ በሌላ ጊዜ ምናልባት ይሆናል። ምክንያቱም ብዙ ነው ነገሩን ለማሳጠር። ምክንያቱም እያንዳንዱን ነገር በዝርዝር ከተሄደ መጽሐፍ ውስጥ ይገባል ማለት ያን ያህል ሊሄድ ይችላል። እቁብ ገብቼ ነበር። እጣ ይደርሰኛል በአራተኛው ጊዜ በኋላ ዋስ የሚሆነኝ ሰው ጠፋ። በጣም በጣም አዘንኩ። አንድ ከመሃል ዋሴ ሁን ብዬ ያላልኩት የሚያውቀኝ ብድግ ይልና እንዴ እናንተ ለእናቱ እንኳን ስትሉ አትዋሱትም ወይ? እሷ እንግዲህ የንግድ ስራ ጀምራ ስለነበረ በአካባቢው መታወቅ የጀመረችበት ጊዜ ነው። ምን ይዋሰዋሉ ብሎ ይዋሳል። አሁን አቅጣጫውን የለወጠበትን ለማመልከት ብዬ ነው ይህን የምናገረው። በኋላ በሌኔ ወንድም ያሪስጥህ ገንዘቡንም እኔ አልፈልግም ለእናቴ ሂድና ስጥ የለሱ ሰጠሁት። መጥቶ እሱ ገንዘቡን ሰጠ። ለእናቴ ነገርኳት። የሚዋሰኝ ሰው ጠፋ። እኔ እንደዚህ ባለ ሁኔታ ላይ ልቀጥል አልችልም እና እስቲ ትንሽ ጊዜ ልረፍ ፍቀጅልኝ አልኳት። መጨረሻ ላይ አንድ ጃለታ ኡርጌሳ የሚባል ጓደኛዬ አሁንም በሕይወት አለ፣ ጸጉር ያስተካክል ስለነበረ እሱ ጋር ነው የምስተካከለው። ወረቀት ሲይዛ የዋለሁ ሁልጊዜ ደብተር ከደብተር አይለይም። አንድ ቀን ጠይቄው ነበር፣ ጃለታ ምንድን ነው የምታደርገው ስለው ይማራለሁ፣ ማታ ማታ እማራለሁ አለ። አሁን ያ ትዝ ብሎኝ አንድ ቀን ተክሉ ለምን አንተ አትማርም? ይሄ ሁኔታውን ስነግረው ንግድ ትቻለሁ ብዬ ስለው ለምን አትማርም አለ። ያስገቡኛል ወይ? እንዴ ለምን አያስገቡህም? ሂድ እንዲህ ያለ ነው፣ ማታ ትምህርት ቤት መግባት ትችላለህ አለኝ። ማታ ትምህርት ቤት ጀመርኩ። ዝርዝሩ ብዙ ነው። በእንዴት ያለ መንገድ ጥሩ ጥሩ መምህራን የነበሩበት ለሰው አሳቢ የሆኑበት እንትን ነው። ገባሁ እዛ ማታ ትምህርት ቤት።
የት ትምህርት ቤት ገባ?
ያው ጅማ ነው። ጅማ
ሚያዝያ 27 አንደኛ ደረጃ ትምህርት ቤት። አሁን ስሙም ተለውጧል፣ ምን እንደሚባልም አላውቅም። መደመር፣ መቀነስ፣ ማካፈል ነው የምችለው በመጠኑ። እነ ኤቢሲዲ ያው ፊት በየነ መድር ትምህርት ቤት በነበርኩበት ጊዜ የማውቀው ነው። ግን እነኛ መምህራን ትልቁ ነገር እዚህ ላይ ነው። ቲቸር አስረስ ይባላሉ አንደኛው። ከፍለው ከነኛ እኩል ስላልደረስ ለእኔ እነሱ ጋር እንድደርስ ትምህርት ይሰጡኝ ነበር። እኔ ቀኑ ሙሉ በሙሉ እሱን ሳጠና ነው እንትኑ። አንድ ወር ከምናምን ባልሞላ ጊዜ ውስጥ ከእነሱ ጋር እኩል ሆንኩ። ለእኔ ተብሎ የሚባል ነገር የለ፣ ከእነሱ ጋር ተማርኩ። በአንዱ ቀን የክፍለ ሀገሩ ዋና ስራ አስኪያጅ የትምህርት ማለት ነው ሊጎበኙ ይመጣሉ። አንድ ጥያቄ አለኝ አልኩ። ምንድን ነው ጥያቄ ብለው ሲሉ እኔ ቀን መግባት ፈልጋለሁ አይፈቅዱልኝም ወይ? አሁን በሚያዩት ሁኔታ እዚህ ክፍል ውስጥ ነው ያለሁት። በጣም ደስ ይለኛል። ለምንድን ነው ስሙ ለዲሬክተሩ ነግርላለሁ። ለማንኛውም ብለው ወረቀት በጥሰውም ሰጡኝ። ሄድኩ። እንግሊዛዊ ነው የትምህርት ቤቱ ዲሬክተር። ረዳቱ ኢትዮጵያዊ ናቸው። ታፈሰ ፎሌ ይባላሉ። ምናልባት እስካሁንም ድረስ በሕይወት ይኖራሉ። 3 ዓመት በፊት በሕይወት እንደነበሩ አስታውሳለሁ። አንዳንድ ጥያቄ ጠየቀኝ። ያው የሚጠይቀኝን መልስ ሰጠሁት። ሂድና ስሪቢ ግባ ይለኛል ወረቀት ጽፎ። ስሪቢ ካላለፍ የመጨረሻ ተርም ነው። በነገራችን ላይ የድሮ ተርም ታውቁት እንደሆነ 3 ተርም ነው። አንተ በተለይ መምህር ስለሆን የበለጠ ታውቃለህ። እሱም ደግሞ መጨረሻው ተርም ላይ ነው። ዝም ብዬ ነው እንትን የምለው። በኋላ አሁን ስሪቢን ካልቻልክ ወደ ቱቢ ነው የምመልሰህ አለኝ። እሺ አልኩ። ገባሁ። ሳያቸው ልጆች ናቸው። ደግሞ በፊተኛው ጊዜ በንግድ ስራ የተሰማራሁ እንደመሆኔ የወርቅ፣ የሰዓት፣ የአለባበስ ብቻ ብዙ ነገር የተሟላ የአዲስ አበባ ልጅ እንደመሆኔ እንደዛ ነው። ገባሁ። ቁምጣ ሱሪ አሰፋሁ።
እነሱን ለማምሰል
ከነሱ ጋር እንድመስል እሱን አሰብቼ ገባው።
ሶስተኛ ቢ
በመጨረሻው ተርም ላይ ለምንም እንደው ስገለብጥ እነሱ የተማሩትን ምንም መጨረሻ ላይ ፈተና መጣ። ሶስተኛ ሁኜ ወጣሁ። በቃ አሁን ከዛን ጊዜ ጀምሮ እንግዲህ ብዙ ነው የሚሄደው። ባጭር ጊዜ ውስጥ ካራቴ ክፍል ተማርኩ። እንዲህ ያለ ሃይ ስኩል ጨረስኩ። ማስበው የነበረው ዩኒቨርሲቲ ገብቼ በዛው ቀጥ ምክንያቱም ስለ ትምህርት ነው እንትን ምለው ልጆቼ ምንም እንትን አይሉ እናቴ ያለች ባለቤቴ ደግሞ በጣም ጎበዝና
ታግዛለች
ሁኔታዎችንም መጨረሻ ላይ አዲስ አበባ ከመምጣቴ በፊት የከፋ ትራንስፖርት አክሲዮን ማህበር የሚባል ስራ አስኪያጅ ብለው ቀጠሩኝ። ቦርዱ አየሁት ብዙ እንትን የሚለኝ ነገር አይደለም። ደሞዜን እግዚአብሔር ይስጣቸው ሰጥተውኝ ወደ አዲስ አበባ ሄድኩ። አንደኛ ማስታወቂያ ሚኒስቴር ሬዲዮ ትሬኒንግ ሴንተር ዛ አመለከትኩ። ሌላ ደግሞ ፈተና ሲፒኤ ለሶስተኛ ሴክሬታሪ ውጭ ጉዳይ ሚኒስቴር ማለት ነው። ይታያችሁ በማስታወቂያ ነው የዛን ጊዜ ሹመት ነው። አሁን ወደ ኋላ ጊዜ ባየሁት ሁኔታ ሶስተኛ ጸሐፊ መሆን ሹመት ነው። ምኑንም አላውቀውም ለነገሩ። ሄድኩ። 12ኛ ክፍል ያጠናቀቀ ወይም ሁለተኛ ዓመት ዩኒቨርሲቲ እንትን ያለ ገባን። ፈተና ተፈተን። በዛው መሀል ደግሞ ከፋ ክፍለ ሀገር የቴሌኮሙኒኬሽን ዋና ጸሐፊ ሰው ይፈልጉ ነበር። እዛም አመልክቼ ነበር። መጨረሻ ላይ በስንተኛው ጊዜ ለውጭ ጉዳይ ሚኒስቴር ሶስተኛ ጸሐፊ። ትንሽ ቆየና ደግሞ ሬዲዮ ትሬኒንግ ሴንተር
እነሱም ጠሩ።
እሱም አለፍ ካሉኝ ትንሽ ቆየና ደግሞ የከፋ ክፍለ ሀገር ቴሌኮሙኒኬሽን።
አሁን ምርጫ እንግዲህ ሶስት ምርጫ።
በጣም የሚገርም ነው። ለእኔ የሚገርመኛል እኔ ጋዜጣ ጽፍ ነበር እዛ ተማሪ ቤት እያለሁ። በማህበራዊ ኑሮ ጉዳይ ላይ በየጊዜው ጽፋለሁ እና ስሜቴ እዛ ውስጥ ነው። አነባለሁ፣ ጽፋለሁ። ጋዜጠኛ መሆን ነው የምፈልገው አልፈልግም። ያና ወንድሜ ነው። እነሱም ደውለው ይሄ እንዲህ ነው ብሎ ይቅርብኝ ከማላውቀው ይሄ ጋዜጠኛነት ስሜት አለኝ ብዬ ወደ እሱ አዘ ነበር። ሬዲዮ ማሰልጠኛ እዛ ገባሁ። እዛ በኋላ እንግዲህ ሬዲዮ 10 ዓመት፣ ቴሌቪዥን 10 ዓመት፣ በኋላ ደግሞ አጠቃላይ ማስታወቂያ ሚኒስቴር ውስጥ እንደዛ አድርገህ ህይወቴን መራሁ።
ጠቅላላ ስንት ሆነ ማስታወቂያ ሚኒስቴር ውስጥ?
ወደ 30 ነው። 29 ዓመት ግድም ነው። 29 ከምናምን ነው አሁን በጡረታ ጊዜ ማስታወስ።
የስራ መጀመሪያህም ማስታወቂያ ሚኒስቴር ነው ማለት ነው?
መጀመሪያውም መጨረሻውም ማስታወቂያ። ምንድን
ነው የሰራኸው? የት መምሪያ ነው? ሬዲዮ ነው አይደለ?
ሬዲዮ መምሪያ ነው።
ምን ሰራ መጀመሪያ?
ሬዲዮ መምሪያ አነብ ነበር፣ ተረጉም ነበር ለብዙ ጊዜ በአንባቢነት እና በተርጓሚነት። የዛን ጊዜ እንግዲህ አሁን ዛሬ ብዙ ነገሮች የተደላደሉ ናቸው። የኮምፒውተር ዘመን ስለሆነ ምናልባት የአሁኑ ትውልድ ሊረዳውም አይችልም። ቴሌፕሪንተር የሚባል አለ። ከሱ ከሌሊቱ በአስር ሰዓት እንነሳለን። ያን ቦጭ ቀን አውጥተን ተርጉመን እንደገና ከዜና አገልግሎት ደግሞ የሀገር ውስጥ ዜና እንትን ያለው እሱን እያደረግ እንሄዳለን።
ተርጓሚዎቹ እናንተው ነበራችሁ?
እኛው ነበርና እኔ አሁን ተርጓሚ ነበርኩ፣ አንባቢ ነበርኩ። ማስታወቂያ አንድ ሳንቲም ሳላገኝ ማስታወቂያ እንትን የሚል አቀርበው። ኦየስ
ምንድን ነው ልዩነቱ? እኔ በምሰራበት ጊዜ እንደው አሉላም አሁን ቆንጅት ዜና ጋር አለች። ቆንጅት ዜና ክፍል ነበረች ከነ ፍራንሲስ ጋር። ዜና ይመጣል፣ እነሱ ይተረጉማሉ። እኛ ማንበብ ብቻ ነበረ፣ ድምጻችን ይዘናል። ይሄ አቡነ ጴጥሮስ ነው። ቀደም ብዬ ብስራተ ወንጌል ይባል የነበረው ጋር ሰርቻለሁ ከዳሪዮስ ሞዲ ጋር ነፍሱን ይማር። ያኔ ልክ አሁን እንዳልከው ጋሽ ተክሉ ከፕሪንተሩ ላይ እናመጣለን፣ እንተረጉማለን፣ በጭችን እንጽፋለን፣ ታይፒስት አለን፣ ታይፕ ታረግልናለች፣ ዜና እናነባለን። ማስታወቂያ መስሪያ አቡነ ጴጥሮስ ግን ተርጓሚና አንባቢ የተለያየ ነውና
ይገርማል።
እዛ እናንተ እየተረጓማችሁ
እንደምታነቡሽሏል ማለት ነው የእናንተ ጊዜ? አዎ፣ የዛ እንግዲህ ቴሌቪዥን ስለሄድኩ ነው። አዲሱ እናንተ
አልተለያየንም።
የምታቀርቡት ፕሮግራም ሆኜ ከታተል ነበር። ከዛ ከቴሌቪዥን እንደሱ ነበር የምናደርገው። እስቲ ለማስታወቂያ ገንዘቡን ትንሽ አይሰጡንም እንዴ? ደሞዛችን አነስተኛ ነው። ግን አይደለም፣
ነፍሱን ይማል። ጥሩ ነህ ነበር ብዙ የሚያስተዋውቀው ሬዲዮ ውስጥ።
ጥሩ ነህ ትልቅ እንትን ሊሰጠው የሚችል ሰው ነው ጥሩ ነህ ማሞ። ምክንያቱም ሁልጊዜ እዛ ነው ውሎና ዳሩ ማለት ይችላል። እሱ ነው በችግር ጊዜም ሁሉ ዜና አንባቢ ጠፋ
ምንም ዜና አንባቢ ሲቀርሱ ነው የሚገባው።
እሱ በ12 በቅ
የሚማርክ የሚስብ ጊዜ ነው። አቶ ተክሉ
ማገሩ ነው ስሙ። የጥሩዬ ስሙ ጥሩዬ ነው።
ጥሩዬ ይሉታል።
ማገሩ ነው የሚሉት። ማገር ለቤቱ በቃ ደጀን ነው።
እውነት ነው፣ እውነት ነው።
እንደ ወደ አሉላ ከመሄድ በፊት የቴት መምሪያ ውስጥ ሰራ ጋሽ ተክሉ? ማስታወቂያ ውስጥ
ሬዲዮ መምሪያ፣ ቴሌቪዥን መምሪያ
እና
ህዝብ ግንኙነት መምሪያ
ይሻለው ላላንተ
የሚስብ ጊዜ ነው። አንድ የትምህርት ቤት አጀማመር ብቻ አይደለም። ትዳር ገና በታዳጊ ልጅነት ነው። የ15 ዓመት የሚገርም ነው።
አብረህ እስቲ የወቅቱን ኃላፊዎችም እያነሳሃለን እነሱ ምን እንደሚሉ ሬዲዮ ሆነህ ማን አለቃ ማን መምሪያ ኃላፊ ማን ሚኒስትር እንደነበር፣ ቴሌቪዥን ስትሆን ህዝብ ግንኙነትም አለቆቹንም ነካነካ እያረክ የዛን ጊዜውን መንፈስ አሉላ እንዳለው እስቲ ንገረን።
ሬዲዮ ውስጥ እንግዲህ እናሳምነው ምክትል የሬዲዮ የአማርኛው ክፍል ምክትል ኃላፊ ነበር። የተከበረ ሰው ነው። እኔም በጣም ማከብረው ነው። በተለይ የሚታወቅ ዜና ሲያነብ የተልከሰከሰ እንለዋለን እኛ። ምክንያቱም አረፍተ ነገሩ አንዱ እዚህ አንዱ እዛ እንትን ብሎ ባጫጭ ይሄ ሙያው የሚጠይቀው ባጭር ጻፈው አይደለም የሚለው ባጭር ስጽፈው ቶሎ መልእክቱ ለማስተላለፍ የሚያመቸው የተዝረከረከውን ዜና አሳምነው ገብረወልድ ሲያነበው በቃ ሌላ መልክ ነው የሚሰጠው። በጣም እንደው ውበት ያለው ነው። ተሰሚነት በግድ እንድትሰማው የሚያደርግህ
ድምፆም ራሱ
የነበረ ጋዜጠኛ ነው። በተለይ ደግሞ የሚታወቅበት መዋየት መልካም የሚለው ፕሮግራም ነው። መዋየት መልካም ፕሮግራም ላይ መጨረሻም ያው ብዙ ነገር ያስከፈለው ይመስለኛል። በትክክል ይሄ ነው ያ ነው ብዬ ባልልም መዋየት መልካም ፕሮግራም እያዘጋጀ ኤዲት የሚያደርገው የዜና እሱ ነበር። ከሱ ብዙ ነገርም ተምሬያለሁ። በተለይም ውይይት በመምራት በኩል እሱም በሕይወት ከተለየ በኋላ መዋየት መልካም ፕሮግራም እኔ ራሴም ሰራ ነበር። በኋላ ትንሽ ቆይቶ ነው ውይይት መድረክ ምን እየተባለ ስሙ ተለወጠ። አንዱ እሱ ነው። እሱ ይረዳሃል፣ ጋዜጠኛ እንደመሆኑ ለሚሆነው ነገር ሁሉ ይረዳሃል። እሱ በዚያን ጊዜ ከዜና አገልግሎት የሚመጡትንና የተተረጎሙትንም ይዞ ኤዲት አድርጎ ለሰዓቱ 10 ደቂቃ ነበር የዛን ጊዜ ተምኖ በራሱ በሚያውቀው መንገድ ተምኖ ይሰጠናል። እኛ እናነባለን። አንዱ እሱ ነው። ሌላው ደግሞ አቶ መኮንን አየለ የሚባሉ ለረጅም ጊዜ የአማርኛው ክፍል ኃላፊ ሆነው ነበር። ወደ መጨረሻ ጊዜ ጥሩ እድሜ አግኝተው ከዚህ ዓለም መለየታቸውን ሰምቻለሁ። አንዱ እሳቸው ናቸው። እሳቸው እንግዲህ የክፍሉ ኃላፊ ናቸው። በእኔ እንትን ከእኔ ጋር ባለው ግንኙነት እኔ ችግር አልነበረብኝም። ባለቆቼ በኩል ማሳምነው ፊት እንዳልኩት የሙያው ባለቤት ስለሆነ ነገሮችን ይገነዘባል። እንደያመጣጣቸው ማስተማርም ጭምር ነው ያለው። ተምሬያለሁ ብያለሁ። ሁለተኛው እሳቸው ናቸው። ከእሳቸው በላይ ያሉት ደግሞ እነ አቶ ነጋሽ ገብረ ማርያም የታወቁት ጋዜጠኛ የፕሮግራም ምክትል ስራ አስኪያጅ ተብለው ያሉ ናቸው። እና አቶ ንጉሴ አብተወልድ አሁንም በሕይወት አሉ። ሁለቱም አሉ፣ አቶ ነጋሽም ጭምር። እሳቸው ደግሞ ዋና ስራ አስኪያጅ በነበሩበት ጊዜ ነው። ሌላ እነ ሰለሞን ደሬሳም ወደ ኋላ ጊዜ መጥተዋል። የፕሮዳክሽን ክፍል ምክትል ዋና ስራ አስኪያጅ ሆኖ እንትን ያለ ነው። ከአለቆች ጋር ባለው ሁኔታ ችግር አልገጠመኝም።
ሁለት ማሳሰቢያዎች አሉን። ውይይቱ ቀጣይ ክፍል እንዳለውና
ጋዜጠኛና ደራሲ ሙሉጌታ ሉሌን ለማክበር ስለታቀደው ዝግጅት በምናቀርበው መሰናዶ ላይ
ጋሽ ተክሉ ስለ ጋሽ ሙሉጌታ ሊመሰክር እንደሚመለስ ማስታወስ እንወዳለን። Can't you my lady? በመግቢያችን እንደጠቆምነው ከስድስት ወራት በፊት የተለየንን
አንጋፋ ጋዜጠኛ ደራሲና የብዕር ሰው ሙሉጌታ ሉሌን ለማክበር
አንድ ህዝባዊ ስብሰባ ለመጪው ሚያዝያ 1 ቀን 2008 ዓ.ም ታቅዷል።
በዚህ የፊታችን ቅዳሜ ሳምንት በሚካሄደው የአክብሮት ቀን
የሙሉጌታ ሉሌ የተለያዩ የሙያ ስራዎች ይታወሳሉ፣ ለህዝብም ይቀርባሉ።
ሙሉጌታ ሉሌን በሙያውም በማህበራዊ ህይወቱም የሚያውቁት የቤተሰብ አባላት፣ የሙያ አጋሮችና ወዳጆች ምስክርነታቸውን ይሰጣሉ።
በእለቱ ማለዳ ላይ አጽሙ በጊዜያዊነት ባረፈበት ስፍራ ላይ የተሰራው ሐውልት ይገለጣል።
ይህን የአክብሮት ቀን የሚያዘጋጀውን ኮሚቴ እና ቤተሰቡንም በመወከል
ከአቶ አያልነህ ጅጉ ጋር ባጭሩ ተወያይተናል።
ከህዝባዊ ስብሰባው ዓላማ ይነሳሉ አቶ አያልነህ።
በቅድሚያ ቮይስ ኦፍ አሜሪካ ይህን እድል ስለሰጠኝ በአቶ ሙሉጌታ ሉሌ የመታሰቢያ ዝግጅት ኮሚቴ ስም አመሰግናለሁ። ታላቁ የብር ሰው አቶ ሙልጌታ አብዛኞቻችን በመንጠራው ጋሽ ሙልጌታ በሞት ከተለየን እነሆ ወደ 6 ወር ገደማ መሆኑ ነው። ይህን ሳይታሰብና በድንገት ያጣነውን ብርቅ የኢትዮጵያ ልጅ አንደኛ በህይወት ዘመኑ ለሀገሩና ለወገኑ ያበረከተውን አስተዋጽኦ በማሰብ አድናቆታችንን ለመግለጽ እና ለማመስገን ነው። ሁለተኛ ምንጊዜም ሲታወስ የሚኖረውን የስነ ጽሑፍ ውጤትና ለትውልድ አስረክቦ ያለፈውን መልካም ስራ በተለያዩ ዝግጅቶች ለመዘከር የተዘጋጀ ህዝባዊ ስብሰባ ነው። አዲሱ
በዚህ ላይ ስለ አቶ ሙልጌታ አንዳንድ አስተያየት የሚሰጡ ወይም ንግግር የሚያረጉ የተጋበዙ እንግዶች አሉ? እንደ ዋና ዋናዎቹ ማስታወስ ከተቻለ ነው እንጂ በሙሉ የሚጠራው ሰው መቼም በሙያ የሚያውቀው ሁሉ የሚጠራ ይመስለኛል።
የተለያዩ ዝግጅቶች ይኖራሉ። በዋናነት በሁለት ልንከፍላቸው እንችላለን። የመጀመሪያው ማለትም ጠዋት ሀገሩ አቆጣጠር ወደ 10 AM አጽሙ ያረፈበት ቦታ ላይ በስሙ የቆመውን ሐውልት በቤተሰቦቹ በቅርብ ጓደኞቹና በሙያ አጋሮቹ ይመረቃል። ቀጥሎም ከቀኑ 2 PM ጀምሮ እስከ 6 PM ባለው ጊዜ ውስጥ ዋናው ፕሮግራም ማለትም ህዝባዊ ስብሰባው ነው የሚካሄድበት የሚሆነው። በተለይ የእሱን የሙያ ክህሎትና አድናቂዎቹ ከተለያዩ ስቴቶችም የሚመጡ ከዚህ ከአካባቢያችንም የሚገኙ ይኖራሉ። ዝግጅቱ የተለያየ መልክ ያለው ነው የሚሆነው። የእሱም ያለፉ ስራዎችን የሚያስታውሱና የሚያሳዩ ዝግጅቶችም ይኖሩናል። ባጭሩ የተሳካ እንደሚሆን ተስፋ አለን እና እንዳልከው ተናጋሪዎች ይኖሩናል።
የዝግጅቱ ቦታ የት ነው የሚሆነው? አትፋያል እዚሁ ዲሲ አካባቢ ነው እርግጠኛ ነኝ። ግን ዲሲ አካባቢ እንግዲህ ቨርጂኒያ፣ ሜሪላንድ ራሱም ዲሲ አለና የት አካባቢ ነው የሚሆነው?
ቦታው በጣም አመቺ ቦታ ነው። በአርሊንግተን ቨርጂኒያ ክሪስታል ጌትዌይ ማሪዮት ሆቴል አዳራሽ ነው የሚሆነው። በዚህ ዝግጅት ላይ እንግዲህ ኢትዮጵያዊ ወገናችን ሁሉ እንዲገኙ አዘጋጅ ኮሚቴው ጥሪውን ያቀርባል።
መልካም። እንግዲህ ቀኑ የፊታችን ቅዳሜ ሳምንት ነው። እግዚአብሔር ይስጥልን። ምናልባት ዝግጅቱ ላይ ደግሞ የተለየ መስተንግዶ ካለ እና ለአድማጭ ይጠቅማል የምንለው ነገር ካገኘን ሌላ በሌላ ጊዜ በሌላ ፕሮግራም እንገናኛለን። በጣም ለአሁኑ አመሰግናለሁ። በርቱ፣ ይቅናችሁ።
አመሰግናለሁ አቶ አዲሱ።
አድማጮች፣ ቀደም ብለን ጠቀስ አድርገናል። ጋሽ ተክሉ ታቦርም
ስለ ጋሽ ሙሉጌታ ሉሌ ምስክርነቱን ይሰጣል።
በ1956 ኮርሱን ጀምሬ ይሄ ሬዲዮ ጋዜጠኛነት በ57 ሬዲዮ ስገባ በ58 አካባቢ ነው እኛ ጋር ትርጉም ብዬ አልነበረም። ትርጉም ክፍል እንዳለ መጥቶ የተዋወቅ ነው የዛን ጊዜ ነው። በዚያን ጊዜ ወደ ፕሬስ መጥቶ እንደነበረ ነው።
ገና እሱም ስራ መጀመሩ?
አዎ፣ በፊት ምስራች ድምፅ እንደሚሰራ በኋላ ስንተዋወቅ የሰማሁት ነው። የሚገርም ነገር ነው። ግሩም የሆነ ድምፅ የነበረው ነው። መልእክቱም መንፈሳዊ ቢሆንም ምስራች ድምፅ ጥሩ መልእክት ነበረው። ከዛ በኋላ በጋዜጦች ሲጽፍ በብዕሩ አውቀዋለሁ። ክሪቲካልም ነው ለእያንዳንዱ ነገር እንትን ሲል ተቺ ጽሁፎችን አለ፣ ሲፈልግ ያሽሟጥጣል። አዎ፣ እሱም ለአንድ ትችት ዳርጎታል፣ ለሌላ ትችት ባለማወቅ ሊሆን ይችል ይሆናል። እና በተለያየ የብዕር ስምም ሲጠቀም አውቃለሁ። አንዱ ተርቡ ነው የሚለው፣ ሌላው ስልቁ ነው የሚለው፣ ሌላ በስሙ ነው የሚያወጣው።
ስንሻው
ከሰዎች ጋር ስንሻው ተገኛለ። በኋላማ እነ ጸጋዬ ገብረ መድን እሱ በሌላ እንትን ምስለ እኔ እንግዲህ በእኔ አስተያየት እና በእኔ ግምት የመንግስት ለውጥ ተደርጎ አሁን ያለው መንግስት እንትን ካለ በኋላ ሙሉጌታ ምን ያህል አንባቢ እንደነበረ፣ ምን ያህል ሀሳበ ሰፊ እንደነበረ፣ ምን ያህል ድፍረት አውጥቶ እንደሚናገር ማንም ሰው ያን እነኛን ጽሁፎች ብቻ ፈልጎ ቢያነብ እኔ በእውነቱ የእሱ ሁኔታ በጣም ትልቅ ሰው ነው። እኔ ትልቅ ሰው ነው ያጣ ነው ብዬ መናገር እችላለሁ። በየትኛውም ሳብጀክት ኢትዮጵያን በተመለከተ ይሄ ዝም ብሎ እንዲሁ በንግግር ብቻ ወይም ደግሞ ገሌ በዚህ እንትን አለ ሳይሆን ማስረጃዎችን ወይም ከራሱ የተከማቸ ልምድ አንስቶ ሲሞግት ድንቅ የሆነ ሰው ነው። በእውነቱ ትንሽ እንደው መቼም ሰው ሁላችንም ወደዛ ምንሄድ መሆናችን ቢታወቅም ነው ትንሽ እድሜ ኖሮት ትንሽ በቀጣዩ ጊዜ ይህንኑ አገልግሎቱን ቢሰጥ በጣም ነው እንትን የምለው። በእንግሊዝኛም ይጽፍ ነበር፣ ይሄ ሌተስት ጎሲፕ ብሎ ኢትዮጵያን ሄራልድ ላይ የሚጽፋቸው ነገሮች ቁም ነገሮች ናቸው፣ ግን እንድታነባቸው ነው እንትን የሚልህ የሚያደርጋቸው። በምጸት ጥሩ ብለኛል፣ በምጸት የሚጠቀምባቸው አለ። ያ እኮ የሰዎች የተወሰነ ተፈጥሮ እንጂ እኔን አሁን እንደዛ በል ብለህ ብትለኝ አንተ ስትናገር ተረድቼህ ምስጋና አቀርብልህ ካልሆነ በስተቀር እኔ አልችልም። እሱ ግን በእያንዳንዱ ሁኔታ ላይ ይህንኑ ሁኔታ አንጸባርቆ የሚያነበው ወይም የሚያደምጠው ሰው እንዲገዛለት ወይም በሀሳቡ እንዲመጣለት ነው። ትልልቅ ሀሳቦች በሚመጡበት ጊዜ ደግሞ እኔ አንዳንድ ጊዜ ይገርመኝ ነበር እዛ ጦቢያ መጽሔት ላይ የሚያነሳቸው የነበሩት ነጥቦች የሕግ፣ የፖለቲካ፣ የተለያዩ አስተያየቶች ይገርመኛል። አሁን ስም መጥቀስ አያስፈልግም፣ ከአንደኛው ጋር ሎየር የሆነ ሰው ሙግት ውስጥ ገብተው ስለ ናዚ ጀርመኒ ጊዜ ይደረግ በነበረው ከይቅርታና ይቅር ባለማለት መካከል ያመጣቸው የነበሩት አርጊሜንት ያም በጣም የተከበረ የሕግ ሰው ነው፣ እሱም ይመልስ ነበር። መጨረሻ ላይ ግን የሙሉ ጌታን ሐሳብ ለመርታት በእኔ ግምት በእኔ አስተያየት አልቻለም፣ እንደውም አቆሙ። እንደዚህ ያለ ከበድ ያለ አስተያየት ያለው ሰው ነበረ። በሰውም ከሰውም ጋር ደግሞ የመግባባት ሁኔታ ይገርማል። ከትንሽ ከትልቁ ከሁሉም ጋር ስምም ነው።
የሁሉ ጓደኛ ነበረ።
በጣም ከሁሉ ጋር እኔ በጣም ነው የሚገርመኝ። አንዳንዱ እንግዲህ መቼም ሰው ማለት በሰዎች ባህሪያችን ለአንዱ ይመቻል፣ ለአንዱ ላይመች ይችላል። ከዛ ውጪ ከሰው ጋር ይግባባል። ሰው ለመርዳት አቤት 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 አንዳንድ ጊዜ ከመስመሩ ወጥቶ ሰዎችን ለመርዳት ያደርግ የነበረው ጥረት ፕሬስ ውስጥ እያለ እኔ ገርመኛል። እንዴት ይህ ሰውዬ ከራሱ ስራ ጋር ባልተያዘ ነገር ሁሉ እየገባ መልካም ሰው ነበር። እውነቱ ሙሉጌታ በጣም በቅርብ አውቀዋለሁ። ደስ ያለኝ አንድ የተዘጋጀ ፕሮግራም ላይ አንዳንዶቹን ነገሮች ሲያነሱ ሰምቼ ትክክል ነው አእምሮ በስመ አብ ብዙ ጊዜ ስንገናኝ እንዴ አንተ እንዴት ነው አእምሮ ሁል ጊዜ ታስታውሳለህ ይላል። አንድ ነገር ልንገራችሁና በዚሁ ላቁመው። የእኔም ቤተሰብ ድሮ አላውቅም አባቴ ሲነግረኝ ነው ሰምቼው በልጅነቴ እሱ እዚህ ጭንቅላቴ ውስጥ ገብቶ ነው እንትን ያለው። እኔ መቼ እንደነገርኩትም ለሙሉ ጌታ አላስታውስም። ከእኔ ስም ጀምሮ ሰባት ቤት መቁጠር አለብህ ይላል። ድሮ መንገድ እንግዲህ ስታልፍ የማን ልጅ ነህ የገሌ የማን እንትን ቢል ይመስለዚህ ነው የሚያስጠኑኝ ይመስለኝ እኔ ለምን ያስጠናኛል የሚል በኋላ ስጠይቅ ነው ይቺን ሰምቶ ለልጆቼ እኔም ፍለጋ እንትን ሲል እነዛን ሲል ይላሉ። ሰባቱንም ተክሉ፣ ታቦር፣ ኡርጌሳ፣ ኩልባዴ፣ ካቢሶ፣ ግልገሌ፣ ጎንደሬ፣ ትግሬ ብሎ እንትን ሲላቸው በቃ ቤት ውስጥ እንደው እንትን ነው የሚያረጋቸው። ማለት አንድ ቀን በሆነ መንገድ ሰምቶኛል። ያን አስታውሶ የሚናገር ሰው ነው። እንዲሁ ነገሩን እንትን ለማለት ነው። ከቅርበት በጣም እንተዋወቅ ነበር። እንግዲህ ምን ታደርገዋለህ? ሁሉም ወደዛ መሄድ ነው።
አዲሱ፣ ይህን የመታሰቢያ ዝግጅት እንግዲህ ከእለቱ በኋላ በተለይ ደግሞ የጋሽ ሙሉጌታ ስራዎች ከቀረቡ በኋላ ሰፋ ያለ ዝግጅት እንደሚኖረንም ከወዲሁ ማስታወስ ደግ ይመስለኛል።
ምናልባት በቦታው እኛም ከተገኘን እንገኛለን ብለን እናስባለን። እዛ ያየነውን የታዘብነውን ጋሽ ሙሉጌታን ሊያጎሉ የሚችሉ ስራዎች ከቀረቡ አንድ ፕሮግራም ሰጥተን እናስታውሰዋለን ጋሽ ሙሉጌታን።
መልካም። ቀጣዩ የንጉሴ አክሊሉ መስኮት ቢሆንም ከዚያ በፊት ግን አዲሱ
ከዚያ በፊት ሙዚቃ ወይስ የምትለው አለህ? አለህ
አለህ አዲሱ አለኝ። አንተም አለህ
እኔም አለኝ። አማርኛውን እንደቀለዱበት እኛም እንዲህ እንቀልድባቸው እንጂ። እሺ ምንድን ነው ከዛው?
አድራሻችንን መናገር አንዘንጋ አልተባባልን?
ትክክል። ስለዘነጋሁ ይቅርታ። የተከበራችሁ የራዲዮ መጽሔት ተከታታዮች ጻፉልን፣ ስልክም መቱልን።
አይችን ወድጃታለሁ። የእጅ ስልክ የሚመታ መሆኑን እርግጠኛ አይደለሁም እንጂ
እንዳትደበድቡት መቱልን፣ ደውሉልን። እሺ
ለራዲዮ መጽሔት አዘጋጆች ብላችሁ
ስልክ 2022059942 የውስጥ መስመር 14 ትደውላላችሁ።
ኢሜይል ለሚቀናችሁ horn@voanews.com።
ደብዳቤው ለአሜሪካ ድምፅ ራዲዮ አማርኛ አገልግሎት የራዲዮ መጽሔት አዘጋጆች 330 ኢንዲፔንደንስ አቨኒው SW ሳውዝ ዌስት ለማለት ነው፣ ዋሽንግተን ዲሲ 20237 ላኩልን።
አሁን የንጉሴ አክሊሉ መስኮት
ተከፈተ።
የዓለም ዋንጫን፣ የአፍሪካ ዋንጫን እና የአውሮፓ ዋንጫን ፖስተሮች ሰርቼ በመላው ዓለም በማስተዋወቂ ከፊፋ ፕሬዚዳንት የተላከልኝ ሽልማት በአዲስ አበባ ስቴዲየም ተቀብያለሁ። ሌላ ክቡር አቶ ይድነቃቸው ተሰማ የእጅ ሰዓታቸውን ተናዘውልኝ ሞተው አሁን ቤቴ ውስጥ በክብር ይገኛል።
የሬዲዮ መጽሔት ፕሮግራም ተከታታዮች አሉላና አዲሱም እንዲሁ አዘጋጆቹ፣ የእኔ መስኮት እንደተከፈተ ከእኔ ቀድሞ የገባው ታዋቂው የዛሬ እንግዳ የስፖርት ጋዜጠኛ የጥንት የጠዋቱ የአዲስ ዘመን ጋዜጣ ማለት ነው ፋንታሁን ኃይሌ ነው። ፋንታሁን የስፖርት ጋዜጠኛ ነው፣ እንደገናም ደግሞ ተርጓሚም ነው። የእኔ ነገር መቼም እዚያና እዚህ ነው እና እስቲ አንዳንድ ነገሮችን ደግሞ ለዛሬ እንጫወት። የአራዳ ልጅ ፍቅረኛው መገን የአራዳ ልጅ ከመጣልኝ አውቆ አወይ መገላገል 9 ወር ተጨንቆ ስትለው ከርማ ድንገት ተሰውራበት ኖሯል። ሚስጥሩን ለሚያውቁ ጓደኞቹ ሲስቡት የሚያልቀውን ሲጋራ እያቦነነና አንዳንድ ጊዜም የጋብቻ ቀለበት በጭሱ እየሰራ ሲጋራ ጨሳለሁ ለሷ ስል ለሷ ስል በየወረቀቱ አገኛት ይመስላል አጅሬ። ይህንንም ግጥሙን የእልሁ መወጫ የፍቅረኛው ማማጫ አድርጎ ለጊዜው ቢጠቀምበትም ግጥሙ ግን ሲወርድ ሲዋረድ እኛ ዘንድ ደርሷል። የሬዲዮ መጽሔት ፕሮግራም ተከታታዮች ታስታውሱ እንደሆነ ባለፈው 15 ቀን ሲጋራ በሀገራችን በሚገኙ የሕዝብ መገናኛ ቦታዎች እንዳይጨስ መከልከሉን አንስቼ ተጨዋውተናል። ዛሬ ደግሞ ሲጋራ በእኛ ሀገር ብቻ ሳይሆን በመላው ዓለም በሚገኙ በተለይ በስፖርት ማዘውተሪያ ስፍራዎች እንዳይጨስ ያስደረጉ የአንድ ብርቅዬና ኩሩ ኢትዮጵያዊ ስም ከፍ እናደርጋለን። እንግዳዬ የስፖርት ጋዜጠኛና ተርጓሚ ፋንታሁን ኃይሌ።
ክቡር አቶ ይድነቃቸው ተሰማ፣ አንዳንድ ሀገራት በ300 ዓመት በ500 ዓመት ከሚታደሏቸው ሰዎች ከሚፈጠርባቸው ሀገሮች ኢትዮጵያ እና የኢትዮጵያ ሕዝብ የአፍሪካ ሕዝብ የመላው ዓለም ያገኛቸው ታላቅ የስፖርት ሰው ነበሩ፣ ታላቅ የስፖርት መሪ ነበሩ። ከእሳቸው ጋር ለመስራት በመታደሌ በጣም እጅግ በጣም እድለኛ ነኝ። በስፖርት ተጠሪነት በየክፍለ ሀገሩ ስሰራ ለ7 ዓመት በጋዜጠኝነት ደግሞ ለ8 ዓመት ክቡራት ይድነቃቸው ተሰማን አግኝቻቸዋለሁ። አስተምረውኛል። እሳቸው ጋር መዋል፣ እሳቸው ጋር መቀመጥ፣ እሳቸው ጋር ለ10 ደቂቃ ያህል እንኳን መቆየት ትምህርት ቤት ገብቶ እንደ መውጣት ነው። በጣም የምወዳቸው የማከብራቸውና ዓለምም እሳቸውን አክብሮ በብዙ ነገር ያጣናቸውን አባት ሲጋራን በተመለከተ 1-2 ጊዜ አግኝቻቸዋለሁ። የመጀመሪያው ካይሮ ላይ በተደረገ ስብሰባ የአፍሪካ እግር ኳስ ኮንፌዴሬሽን ፕሬዚዳንቶችን ብቻ ሳይሆን የአፍሪካ የስፖርት ሚኒስትሮችና የስፖርት ኮሚሽነሮችን ሰብስበው በነበረበት ጊዜ በዚያ ላይ የመገኘት እድል አግኝቼ ስለ ሲጋራ እና ስለ አልኮል በስፖርት አደባባይ፣ በስፖርት ማዘውተሪያ ስፍራ፣ በስፖርት መለማመጃ ስፍራ፣ በስፖርት መወዳደሪያ ስፍራ፣ በጂምናዚየሞች እንዲሁም በብዛት ወጣቶች በሚገኙበት የስፖርት ቦታዎች ሁሉ እንዳይጨስ ማስታወቂያውም እንዳይለጠፍ ትግል ያካሄዱ ታላቅ ሰው ነበሩና ትግላቸውም ውጤት አግኝቶ ነበር። ነገር ግን መሀል ላይ አንድ ችግር ተፈጠረ። ያም ችግር ምንድን ነው? ክቡራቶ ይድነቃቸው ተሰማ ታመው ወደ ሞት በሚጓዙበት ጊዜ ኬንያ ላይ ኦል አፍሪካን ጌምስ ሲካሄድ ነበርና በዚያ ጊዜ የሲጋራ ማስታወቂያዎች፣ የመጠጥ ማስታወቂያዎች ኩባንያዎቹ ስፖንሰር እናደርጋለን ብለው ስምምነት ላይ ደርሰው ማስታወቂያዎች እንዲለጠፉ እና የአፍሪካ ወጣቶች፣ የአፍሪካ ተተኪ ትውልዶች፣ የአፍሪካ ታዋቂ ስፖርተኞች እንዲያዋቸው መደረጉን ሲሰሙ ከታመሙበት ተነስተው መልእክት በማስተላለፍ ያ ነገር እንዳይቀጥል ወደፊት እንዳይቀጥል በህመም ላይ እያሉ ማስደረግ የቻሉ ማስቆም የቻሉ ታላቅ ሰው ነበሩ። አፍሪካ ያጣችውን ታላቅ ሰው እስካሁን ድረስ እሳቸው የቀየሱት መንገድ ተቀባይነት አግኝቶ አሁን በዓለም ደረጃ በመንግስታት ደረጃ እንዲከለከል ተወስኖ ይሄው ተግባራዊ የሆነ ነው። የዛሬ ሁለት ዓመት
ሀገራችን ውስጥ በዚሁ በሲጋራ ዙሪያ ተካሂዶ በነበረ ስብሰባ ላይ ተገኝቶ ያቀረበውን ሀሳብ በተመለከተ ደግሞ ሲናገር
ደብረዘይት ላይ ይህንኑ ሲጋራ በተመለከተ ስብሰባ ተደርጎ ነበር። በዚያ ስብሰባ ላይ በአብዛኛው ኢትዮጵያ ውል የፈረመችበት ስለሆነ ሲጋራ ህዝብ በሚሰበሰብባቸው ቦታዎች፣ በስፖርት ማዘውተሪያ ስፍራዎች እና በሌሎችም በአጠቃላይ በሆስፒታሎች እና በሌሎችም ቦታዎች እንዲከለከል የኢትዮጵያ መንግስት የፈረመ ስለሆነ በዛ ላይ እንወያይ ብለውኝ ጠርተውኝ በዛ ላይ እኔም ተሳታፊ ሆኜ ነበር። ተሳታፊ በሆንኩበት ጊዜ አንዳንድ ነገሮች ተነሱ። እኔም የራሴን ሀሳብ ስዘነዝር ከሰነዘርኩት እንደው አንዱ ልንገርህ እና በዚያ ወቅት አንድ ታላቅ ድራማ ይታይ ነበር። ልክ እኛ ተሰብስበን ባለንበት ወቅት ታላቅ ድራማ በኢትዮጵያ ቴሌቪዥን ይተላለፍ ነበር።
ምን ይሆን?
ምናልባትም ስሙን ብጠቅስ ቅር የሚላቸው ሰዎች እንዳይኖርብኝ ነው። የድራማው ዋና ተዋናይ ፒፓ የሚያጨስ ነው እና ያንን ፒፓ እያጨሰ እንደዚህ አይነት ነገሮች ታዋቂ ሰዎች እንደዚህ የመሰሉ እውቅ እንትን አርአያ ሊሆኑ ሰው የሚችሉ ሰዎች አርቲስቶች እና ሌሎች ሰዎች በቴሌቪዥን ታዋቂ ነኝ ወጣቶች እያዩቸው ያንን ሲያደርጉ ውልም ፈረምንም አልፈረምንም አቆሙ አልንም አላልንም አዋጅ አወጣንም አላወጣንም ይህ አይነቱ ነገር እስካልቆመ ድረስ ውጤታማ ልንሆን አንችልም የሚል አስተያየት በመሰንዘር ያ ተቀባይነት አግኝቶ አሁን በየድራማው ላይ እና በየእንትን ላይ በየፊልሙ ላይ በሚቀርብበት ጊዜ ሲጋራ የሚያጨስ ሰው ማናይበት ደረጃ ላይ ደርሰናል።
አመሰግናለሁ። ፋንታውን ኃይሌ ዮሴፍ መቼም ቢያብሉት ጽድቅ የለውም። ዛሬስ ቢሆን ታዲያ ስታዲየማችን ለኢትዮጵያ ፉትቦል ፌዴሬሽን ቋሚ የገቢ ምንጭ እንደመሆኑ ከላይ ፉትቦል ከስር አልኮል እያስተናገደ አይደል? ይነቃቸው ከ29 ዓመት በኋላ በሕይወት ተመልሰው የዛሬውን የሬዲዮና የቴሌቪዥን የአልኮል ማስታወቂያ ቢሰሙ ምን ይሉ ነበር ብዬ ራሴን በራሴ እጠይቃለሁ። ለሁሉም በሚቀጥለው ፕሮግራም ስለሚያጨሰውና ስለ ጭስ አልባው የሀገራችን ባቡር ለመጨዋወት ቀጠሮ ይዘን ከመሰነባበታችን በፊት ሲጋራን በተመለከተ አንድ ቀልድ ላጫውታችሁ። ይህም ቀልድ ደግሞ በቀልድ ከታወቁት ካለቃ ገብረሃና ጋር የተያያዘ ነው። ከቀድሞ አባቶች አንዳንዶቹ ጉንፋን ሲይዛቸው እንደ ሲጋራ የሚያጨሱት ማዕዛው የሚያውድ ለየት ያለ እጽ ነበራቸው። እጽ ይሃዩ ወእጽ ይቀትል፣ እጽ ያድናል፣ እጽ ይገላል እንደማለት ነው። አንድ ቀን ታዲያ አለቃ ገብረሃና ጉንፋን ይዟቸው ኖሮ ይህንኑ እጽ ሲያጨሱ ያያቸው ደቀ መዝሙራቸው 10 ጊዜ እጅ እየነሳ ወደ እሳቸው እየቀረበ አለቃ እርሶ ብሉይና ሐዲስ እየተረጎሙ የ80 አሃዱን መጽሐፍት ምስጢር እያመሰጠሩ እንዴት ሲጋራ ያጨሳሉ ሲላቸው ድንገተኛ ጥያቄ ነበርና አለቃ ለጊዜው ደንገጥ ብለው ትኩር ብለው ከተመለከቱት በኋላ ጉሮሯቸውን እየጠራረጉ ከብቴ አሉት። በእጃቸው ወደ እሳቸው እንዲቀርብ እያመለከቱት ስማኝ ከብቴ። ከብቴ ማለት አድማጮች በነገራችን ላይ የጥንት መምህራን ከተማሪዎቻቸው ቁጥር መብዛት የተነሳ የእያንዳንዱን ተማሪ ስም ለመለየት እና ለመያዝ ስለሚቸገሩ ለሁሉም ተማሪ የሚያወጡት የወል ስም ነው። ከብቴ ማለት ገሬ፣ የዋሄ፣ ታዛዤ እንደማለት ነው። እና ከብቴ ለመሆኑ ሲጋራ የማን ወገን ነው አሉ አሉት። እሱም የአሪዎስ ነዋ አለቃ፣ አሁን ይሄ ጠፍቶት ነው እርሶ ሲላቸው እሳቸውም እንግዳውስ ከሱ ተወለድና ሞግተይ ብለው በዘዴ አመለጡ ይባላል። የዛሬ ዝግጅቴን በዚህ ላብቃ። አመሰግናለሁ። ደህና ሁኑ።
አድማጮች ወደ ማጠቃለያችን እየገሰገስን ነው።
አዎ አሉላ፣ ለመሽቱ ያልነውም በዚሁ ልንቋጭ ነው። አድማጮች የቀረን
ከማጠቃለያ ዜናው የሚያዳርሳችሁ ይህ
የምታዳምጡት ዜማ ይሆናል።
ለመጨረሻው ስንብት ግን
እንመለሳለን።
Ya Jamila, 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 Ya Jamila, 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 Ya Jamila, Ya Jamila, Sinjalate, Ya Jamila, Ya Jamila, Ya Jamila, Ya Jamila, Sinjalate, Ya Jamila, Ya Jamila, Ya Jamila, Come to mama, ye toy mama, Come to mama, ye toy mama. Mama Allah mishu suno come to mama asakai modade come to mama ene watare kish come to mama lagalagalende come to mama ayasasbenim come to mama yegwan kwach sweker come to mama yechalhu tendeye come to mama yagwa panal pekar
ይሰማል። ላሆር በተባለች የፓኪስታን ምስራቃዊት ከተማ ዛሬ ምሽት ሰው በበዛበት መናፈሻ ቦታ ላይ በተፈጸመ ያጥፍቶ ጠፊ ፍንዳታ ከ60 በላይ የሚሆኑ ሰዎች ተገድለው ቢያንስ 300 እንደቆሰሉ የፓኪስታን ባለስልጣኖች ገልጸዋል። ትላንት ቅዳሜ በዩናይትድ ስቴትስ በዲሞክራቲክ ፓርቲ ተወክለው ለፕሬዝዳንትነት ለመወዳደር በሚካሄደው የምርጫ ውድድር የቨርመንቱ ሴኔተር በርኒ ሳንደርስ በዋሽንግተን ክፍለ ሀገር በአላስካና በሃዋይ አሸንፈዋል። አላስካው 82 ከመቶ በዋሽንግተን ሃዋይ ደግሞ 70 ከመቶ ድምጾች ቢያገኙም ክሊንተን የተወካዮች ምርጫ ስለሚያገኙ አይደርሱባቸውም። የሮማዋ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ በዓለም ዙሪያ ተከብሮ በዋለው የአውሮፓውያን ፋሲካ በዓል በቅዱስ ጴጥሮስ አደባባይ ላይ ባደረጉት ቅዳሴ ዓለም ከከይሲና ጭካኔ ከተመላበት ኃይል ይልቅ የፍቅር መሳሪያ እንዲጠቀም ጥሪ አድርገዋል።
የአሜሪካ ድምጽ ራዲዮ ዘወትር ቅዳሜና እሁድ በ19፣ 22 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ ቢመለሰን እስከምንገናኝ
ከአቀናባሪያችን ንጉሱ ታምሬ ጋር
ፕሮግራም አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ በዚሁ እንሰናበታለን። ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.